ይህ በምሥራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ያለፉትን ቀናት እግዚአብሔር አምላካችን በምሕረቱና በበጎነቱ እየመራን እንሆ ዛሬ ደግሞ ለዚህች ለተወደደች ምሽት እንድንበቃ ያምላካችን ፈቃድ ሆኗል። እግዚአብሔር ይክበር ይመስገን። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮቻችን። ዛሬ በሚኖረን ክፍለ ጊዜ ከዮሐንስ ወንጌል ምዕራፍ 21 ከፊሉን ትምህርት አብረን እንመለከታለን። እንደወትሮ ሁሉ በማስቀደም እንግዲህ ዝግጅታችንን በዝማሬ እንጀምራለን። እግዚአብሔር ስለዚህ ዝማሬ እየተመሰገነ ይሁን። በዝማሬውም ያገለገለችንን እህታችንን ዘነበችን እግዚአብሔር ባለችበት ስፍራ ባገልግሎቷ አብዝቶ ይባርካት። እውነት ነው፣ የጠላታችንን ራስ የቀጠቀጠ መንጋጋውንም የሰበረ ጥርሱንም ባፉ ውስጥ ያንገጫገጨ ልዑል አምላክ እሱ ብቻ ነው። ስሙ ለዘላለም የተመሰገነ ይሁን። እኔና እናንተ ዛሬ በዚህ ሕይወት ያለነውና የተገኘነው በጌታ ኢየሱስ ክርስቶስ ሞትና ትንሣኤ ነው። እግዚአብሔር ለዘላለም የተመሰገነ ይሁን። እንጸልይ። አባታችን፣ አምላካችን፣ መድኃኒታችን፣ ጌታችን፣ ፈጣሪያችን፣ ኦ እግዚአብሔር ሆይ ነሆ ከናፍርቶቻችንን ከፍተን ወደ አንተ እንጣራለን። ያደረክልን ውለታ እጅግ ታላቅ ነው። እግዚአብሔር ሆይ ልጅህን ጌታ ኢየሱስ ክርስቶስን በመስቀል ላይ በመሰዋት እኔና ወገኖቼን ታደግ። ከሞትም ከዚህ ዓለም ጨለማ ነገር ሁሉ እግዚአብሔር ሆይ አወጣህን። ስምህ እጅግ የተመሰገነ ይሁን። እዚህች ሰዓት ደግሞ ጌታ ሆይ ድንቅ ቃልህን እንድትናገረንና እንድታስተምረን እንጸልያለን። በዚህች ጊዜም ደግሞ እንጸልያለን እዚህ በጨለማ ዓለም ውስጥ ያሉትን በመቅበዝ በዚህዎት የሚኖሩትን ግራና ቀኛቸውን ፊትና ኋላቸውን ለይተው የማያቁትን በኃጢአት የተጨማለቁትን ነው እግዚአብሔር ሆይ አሁንም ደግሞ እንድታድናቸው ወደ እውነትህም ደግሞ እንድትመራቸው እንጸልያለን። እግዚአብሔር አምላኬና መድኃኒቴ ሆይ በኃጢአት ደዌ ተይዛለችውን ነፍስም ደግሞ እንድትጎበኝኝ ባሪያ ጸልያለሁ። በምን በዚህች ሰዓት ባልጋ ላይ ተኝቶ ያለውን በብቸኝነትም ደግሞ እግዚአብሔር ሆይ ተዘክቶበት ተጥሎ ተረሳው የሚል ወደ አንተም የሚያነባ የሚጨነቅ ስለራሱ ስለቤተሰቡም ደግሞ የኔ የሚባዝን ነፍስ ጌታዬ ሆይ ካለ እግዚአብሔር አምላኬ እንድታጽናናኔ ጸልያለሁ። በጦር ሜዳ በየስር ቤቱ የተጣሉትንም ደግሞ እግዚአብሔር አምላኬ ሆይ በዚያም ስፍራ እንድትገናኛቸው ደቀ መዛሙርት ተሸሽገው በተዘጋበት ቤት ውስጥ ቁጭ ብለው ባሉበት ጊዜ ገብተ ሰላም ለእናንተ ይሁን እንዳልካቸው ሁሉ ነዚህንም ወገኖቼን ጌታዬ ሆይ ባሉበትና በተጣሉበት ስፍራ ሁሉ እግዚአብሔር ሆይ ሰላም ለእናንተ ይሁን። ነፍስህ በዚህች ሰዓት በርጋታ መቀመጥ አለባትና አትረበሽ ልጄ ሆይ ብለ እንድትዳብሳቸው እንድትዳስሳቸው ጸልያለሁ። ጊዜውንና ሰዓቱን ሁሉ ባርክልን ስለ ክብር ስምህ ስትል አሜን። አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን ከምዕራፍ 20 የተመለከትነው የጌታ ኢየሱስ ክርስቶስን ሞትና ትንሣኤ ነበር። አሁን እንግዲህ ወደ ዮሐንስ ወንጌል ትምህርት ማጠናቀቅ ያደርሰናል። ዛሬ አብረን የምንመለከተው ምዕራፍ 21 ነው። ትምህርቱም ደግሞ ጠለቅ ያለና አስፈላጊ ስለሆነ ዝግ ብያነብላችኋለሁና አንዳንድ ነጥቦችን ለመጻፍ ያመቻችኋል። እስቲ ከዚህ በመቀጠል አብይ ርዕሱን እሰጣችኋለሁ። መጻፊያ ደብተሮቻችሁንና መጽሐፍ ቅዱሶቻችሁን አዘጋጅታችሁ ጠብቁ። የዚህ የዮሐንስ ወንጌል ምዕራፍ 21 አብይ ርዕሱ የጌታ ኢየሱስ ክርስቶስ መክበር ከሞት የተነሳው ኢየሱስ አሁንም አምላክ ነው። እርሱ የፈቃዳችን ጌታ ነው። እርሱ የልባችን ጌታ ነው። እርሱ የአእምሮአችንም ጌታ ነው። ኢየሱስ አገልግሎታችንን ይመራል። ጌታ ለአገልግሎት ያነሳሳናል። እንዲሁም አለማወቅ ለአለማገልገል ምክንያት አይሆንም የሚሉት ናቸው። አድማጮቼ ምዕራፍ 21 የወንጌሉ መደምደሚያ ነው። ዮሐንስ ወንጌሉን ከጻፈው በኋላ መግቢያውንና መደምደሚያውን እንዳከለበት አምናለሁ። አስተዋላችሁ? ዮሐንስ ወንጌሉን ከጻፈው በኋላ መግቢያውንና መደምደሚያውን እንደጨመረበት አምናለሁ። በዚህ ምዕራፍ 3 ድርጊቶች ይታያሉ። የመጀመሪያው በገሊላ ባህር ላይ አሳን ከማጥመድ ጋር የተያዘ ልምምድ ሲሆን ይህም ጌታ ኢየሱስ የፈቃዳችን ጌታና የአገልግሎታችን መሪ እንደሆነ ያሳያል።
ጌታ ኢየሱስ የፈቃዳችን ጌታና ያገልግሎታችን መሪ እንደሆነ ያሳያል። ሁለተኛው ደግሞ ወይም ሁለተኛው ድርጊት በባህር ዳር የበሉት ቁርስ ነበር። ሁለተኛው ድርጊት በባህሩ ዳር የበሉት ቁርስ ነበር። ይህም ጌታ ኢየሱስ ያገልግሎታችን ጌታ እንደሆነና ጌታ ኢየሱስ ያገልግሎታችን ጌታ እንደሆነና እርሱን ለማገልገል የሚያነሳሳን እንዲሁም ለርሱ ያለን ፍቅር ምን እንደሆነ ያሳያል። ለርሱ ያለን ፍቅር የቱን ያህል እንደሆነ ያሳያል። ሶስተኛው ድርጊት ደግሞ ኢየሱስ ስለ ስምዖን ጴጥሮስ አሟሟት የተናገረው ነው። ኢየሱስ ክርስቶስ የአእምሮአችን ጌታ እንደሆነ ያሳያል። በተጨማሪም በተለያየ የጊዜ ሁኔታ ለማወቅ እርሱን አለማገልገል ምክንያት ሊሆን እንደማይችል ያስተምረናል። አስተዋላችሁ? እርሱን አለማገልገል ምክንያት ሊሆን እንደማይችል ያስተምረናል። ምዕራፉ በሙሉ ሲታይ ከሞት የተነሳው ኢየሱስ አሁንም አምላክ እንደሆነ ይገልጻል። እስቲ የሚቀጥለውን ቁጥር አብረን እንመልከት። እርሱ የፈቃዳችን ጌታ ነው፣ አገልግሎታችንንም ይመራል የሚለውን አብይ ጉዳይ ተንተርሰን እስቲ ከቁጥር 1 እስከ 3 ያለውን ቃል አብረን እንመልከት። እንዲህ ይላል፣ ከዚህ በኋላ ኢየሱስ በጥብሪያዶስ ባህር አጠገብ ለደቀ መዛሙርቱ እንደገና ተገለጠላቸው። እንዲህም ተገለጠ፣ ስምዖን ጴጥሮስና ዲዲሞስ የሚባለው ቶማስ ከገሊላ ቃና የሆነ ናትናኤልም የዘብዴዎስ ልጆች ከደቀ መዛሙርቱም ሁለት በአንድነት ነበሩ። ስምዖን ጴጥሮስ አሳ ላጠምድ ሄዳለሁ አላቸው። እነርሱም እኛም ካንተ ጋር እንመጣለን አሉት። ወጥተውም ወደ ታንኳይቱ ገቡ። በዚያችም ሌሊት ምንም አላጠመዱም ይላል። ይህ ትንሽ የሆነው የገሊላ ባህር ከትንሣኤው በፊትም ሆነ በኋላ ከጌታ ኢየሱስ አገልግሎት ጋር ብዙ ግንኙነት ነበረው። ለእነዚህ ሰዎች በጣም የታወቀ ቦታ ነበር። ወደ ገሊላ እንዲወጡና እዚያም እንደሚገናኛቸው ተናግሮ ነበር። ወደ ገሊላ ወጥተው እዚያ ይጠብቁት ነበር። በዚያ የነበሩት አስደናቂ ቡድን ነበሩ። ችኩሉና የሚሳሳተው ስምዖን ጴጥሮስ ልቡ ቅን ቢሆንም ኢየሱስን ከሩቅ የሚከተል ሳያስብ ቶሎ የሚናገር ቢሆንም ፍቅር ያለው ሰው ነበር። ተጠራጣሪው ቶማስ አእምሮው በጥያቄ የተሞላ ሲሆን፣ ተጫዋቹ ናትናኤል በመጀመሪያ ተጠራጣሪ የነበረው የነጎድጓድ ልጆችም ዮሐንስና ያዕቆብ እንዲሁም ስማቸው ያልተጠቀሰው ሁለት ሌሎች እዚያ ነበሩ። ብዙ ሊቃውንትና ምእመናን እነዚህ ሁሉ አሳን ወደ ማጥመድ ሥራ ስለሄዱ ይወቅሷቸዋል። ጌታ ግን በተገለጠላቸው ጊዜ አልወቀሳቸውም። ወደ ገሊላ የሄዱት በርሱ ትእዛዝ ነበር። ጊዜው ከፋሲካ በኋላ ነበር። ከደቡብ በኩል የሚመጣ ሞቃት አየር በባህሩ ላይ ነጭ ጭጋግ ፈጥሯል። የአካባቢው ኮረብቶች አረንጓዴ ለብሰዋል። የተለያዩ አበቦችም ይታያሉ። ከብዙ ዓመታት በፊት ከፋሲካ በኋላ ጥቂት ቀናት ቆይቼ ሄጄ እንዲህ ሆኖ ነበር ያገኘሁት። ከ2000 ዓመት በፊት ደግሞ የበለጠ ያምር እንደነበር አምናለሁ። ጌታ ኢየሱስ ይመጣል ብለው ብዙ ሳይጠብቁ አልቀሩም። ተዘጋጅቶ ጠብቆ ትዕግስቱ ያለቀው በባህሩ ዙሪያ ወጥቶ ወርዶ የደከመውና አሳ ላጠምድ ሄዳለሁ ያለው ጴጥሮስ መሆን አለበት። ስድስት ሌሎችም ከእርሱ ጋር ተነሱ። ሌሊቱን በሙሉ ደከሙ፣ ግን ምንም አላጠመዱም። አሳን ስለ ማጥመድ የተነገረው እውነተኛ ታሪክ ይህ ብቻ ሊሆን ይችላል። ዶክተር ስኮት የተባለው ሊቅ ልዩ ሙያና ችሎታ የነበራቸውም አልተሳካላቸውም ይላል። እነዚህ ሰዎች ሌሊቱን ሙሉ ደከሙ፣ ግን ምንም አልያዙም። ከዚያም በፊት ተጨንቀው ነበር፣ አሁንም የባሰ ተጨነቁ። አሳ ማጥመዳችሁን መቀጠል ደስ የሚላችሁ አሳ ስታገኙ ነው፣ ካላገኛችሁ ግን ትጨነቃላችሁ። እነዚህ ሰዎች አሳ ማጥመዱን ይችሉበት ነበር። ከዚያ በፊት የዕለት እንጀራቸው ይኸው ነበርና። ያ ሳይሳካላቸው ያሳለፉት ሌሊት ግን በእግዚአብሔር ዓላማ ውስጥ ነበር። ሌሊቱ ሊነጋጋ ጀመረ። በገሊላ ባህር ላይ ክብር የሰፈነበት ንጋት ታየ። አንድ ጊዜ በንጋት እዚያ ቦታ በነበርኩበት ጊዜ ይህን ታሪክ አሰብኩና የመጨው ስሜት መጣብኝ። በነጋም ጊዜ ኢየሱስ በባህር ዳር ቆመ። ደቀ መዛሙርቱ ግን ኢየሱስ መሆኑን አላወቁም የሚለውን ቃል ደግሞ በቁጥር 4 ላይ እናገኛለን። ይህ የተለመደ ነገር ይመስለኛል። ኢየሱስ የተገለጠው በከበረ አካሉ ቢሆንም ለይተው ሊያውቁት ይችሉ ነበር። ባህሩ ላይ ወደ ውስጥ ራቅ ብሎ የነበሩም ይመስላል። ንጋት ላይ በባህር ያሉትን ሰዎች ከሩቅ መለየት ማስቸጋሪ ነበር። ቁጥር 5ን እንመልከት። ኢየሱስም ልጆች ሆይ አንዳች የሚበላላችሁን አላቸው። የለንም ብለው መለሱለት ይላል። ልጆች ተብሎ የተተረጎመው ቃል ጌቶች ሊባል ይችላል ወይም ደግሞ ይችላል። በፍቅር የተሞላና ሕፃናት ልጆችን የመጥራት አይደለም። መልሳቸው አጭር ነበር። የለንም አሉ። እንዴት ግልጽ እንደሆኑና ሰው ሳይሳካለት ሲቀር ብዙ እንደማይናገር ማሳየቱ ወይም ደግሞ ማየቱ ይገርማል። መልሱን ሰጡት፣ ግን ከዚያ በላይ መናገር አልፈለጉም። ምክንያቱም አሳን አጥምደው ከማጣታቸው የተነሳ ተናደዋልና። ወዳጆቼ ሆይ አንድ ቀን ሁላችንም ሳንጠየቀው የማይቀር ጥያቄ ይህ ነው ብዬ ገምታለሁ። ለማጥመድ ችላችኋልን? በዓለም ሳላችሁ ለሰዎች ምን አደረጋችሁ የሚል ጥያቄ ይመስለኛል። የእናንተ መልስ እንደነርሱ የለም የሚል እንደማይሆን ተስፋ አደርጋለሁ። ምንም ለማጥመድ አልቻልንም የሚል እንደማይሆንም አምናለሁ ወገኖቼ። ቁጥር 6ን እንመልከት። እርሱም መረቡን በታንኳይቱ በስተቀኝ ጣሉት፣ ታገኙም አላችሁ አላቸው። ስለዚህ ጣሉት። በዚህም ጊዜ ከአሳው ብዛት የተነሳ ሊጎትቱት አቃታቸው የሚልን ቃል እናገኛለን። እዚህ ላይ ያለው ዋና ሐሳብ የእርሱ የሆኑትን ሰዎች ጌታ ይመራል ማለት ነው። መመሪያ ይሰጣል። ለቃሉም መታዘዝ ይገባል። እርሱ እንዳዘዘው ስናጠምድ መረቡ በአሳ ይሞላል ወገኖቼ። በጣም ቢሞላም መረቡ እንዳልተቀደደ ደግሞ አስተውሉ። መረቡ ጠንካራ ነው። እስቲ ቁጥር 7ን እንመልከት። ኢየሱስም ይወደው የነበረውም ደቀ መዝሙሩ ጴጥሮስን ጌታ እኮ ነው አለው። ስለዚህ ስምዖን ጴጥሮስ ጌታ መሆኑን በሰማ ጊዜ ራቁቱን ነበርና ልብሱን ታጥቆ ወደ ባህር ራሱን ጣለ ይላል። ዮሐንስ ከጴጥሮስ የበለጠ መንፈሳዊ የሆነ የማየት ችሎታ ነበረው። ኢየሱስ ከሦስት ዓመት በፊት የጠራቸው ከዚሁ ቦታ ሳይሆን አይቀርም። አሳን ወደ ማጥመድ ተመለሱ። ጌታውንም ነፍሳትን ለማጥመድ አገልግሎት ጠራቸው። ጴጥሮስ ዮሐንስን ያህል የማስተዋል ችሎታ ቢያንሰውም ባገኘው ሁኔታ ሁሉ ወደ ጌታ መጠጋት እንደሚወድ ወገኖቼ አስተውላችኋልን? የቀሩት ወደ ዳር እስኪወጡ ድረስ በጀልባ ውስጥ ቆዩ። ስምዖን ጴጥሮስ ግን አልቆይም፣ ለመቆየትም አልቻሉም። ወደ ጌታ መቅረብ ፈለገ። እርሱም ግሩም ሰው ነበር ወዳጆች።
Thank you.
ስለ ዝማሬው እግዚአብሔር የተመሰገነ ይሁን። በመከተል ደግሞ ከቁጥር 8 እስከ 11 ያለውን ቃል አብረን አንድ ላይ እንመልከት። ሌሎቹ ደቀ መዛሙርት ግን ከምድር 200 ክንድ ያህል እንጂ እጅግ አራቁም አሳ የሞላውን መረብ እየሳቡ በጀልባ መጡ። ወደ ምድርም በወጡ ጊዜ ፍምና አሳ በላይ ተቀምጦ እንጀራም አዩ። ኢየሱስም አሁን ካጠመዳችሁ ታሳምጡ አላቸው። ስምዖን ጴጥሮስም ወደ ጀልባይቱ ገብቶ 153 ታላላቅ አሶች ሞልቶ የነበረውን መረብ ወደ ምድር ጎተተ። ይህም ያህል ብዙ ሲሆን መረቡ አልተቀደደም ይላል። ጌታ ካደረገው ሁሉ የመጨረሻው ይህ ነበር። ከትንሣኤው በኋላ ያደረገው ታምር ይህ ብቻ ነው። ኢየሱስ ከትንሣኤው በኋላ ስለ ሰጠው አገልግሎት ለምናስብ ለእኔና ለእናንተ ይህ በጣም አስፈላጊ ነው። ጳውሎስ ስለኛ ካሁን ጀምሮ ማንንም በስጋ እንደሚሆን አናውቅም፣ ክርስቶስንም በስጋ እንደሆነ ያወቅነው ብንሆንም አሁን ግን ከእንግዲህ ወዲህ እንደዚያ አናውቀውም ይላል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16ን ይመለከቷል። አንድ የሆነው ከቤተልሔም ሕፃን ጋር አይደለም፣ ነገር ግን ያው ከሆነና ከከበረው በእግዚአብሔር ቀኝ ካለው ጌታ ጋር ነው። ከትንሣኤው በኋላ የፈጸመው አገልግሎት ለእኛ በጣም አስፈላጊ የሆነው በዚህ ምክንያት ነው። እዚህ ላይ ልብ እንድታደርጓቸው የሚያስፈልጉ ብዙ ነገሮች አሉ ወዳጆቼ። ደቀ መዛሙርቱ አሳን ሲያጠምዱ ነበር፣ ግን ምንም አልያዙ። ጌታ ኢየሱስ ግን የአሳን መከር ሰጣቸው። በቃና ዘገሊላ ውሃ ጋኖቹ ባዶ ነበሩ። ጌታ ጋኖቹ በውሃ እንዲሞሉ አዘዘና ውሃውን ወደ ወይን ጠጅ ለወጠ። በእጁ ያለው ምን እንደሆነ ሙሴን ጠየቀው። ሙሴም በትር ነው ብሎ መለሰ። በዚያ በትር እግዚአብሔር ለእስራኤላውያን ብዙ ተአምር ሠራ። ዳዊት እረኛ በነበረ ጊዜ ከእረኝነት ዱላው ጋር ታማኝ ነበረ። እግዚአብሔርም በትርን በእጁ ሰጠው። በእጃችሁ ወገኖቼ ዛሬ ያዛችሁት ምንም ቢሆን ጌታ እንደሚጠቀምበት ማየቱ ይገርማል። ብዙ ሰዎች በሌላ ቦታ ወይም በተለያየ ሁኔታ ውስጥ መሆንን ይፈልጋሉ። ወዳጆቼ እግዚአብሔር ባላችሁበት ቦታ ካልተጠቀመባችሁ በሌላ ቦታ ብትሆኑም የሚጠቀምባችሁ አይመስልም። እግዚአብሔር የሚሰራውን ነገር አብዝቶ እንደሚሰራም አውቃችኋልን? የውሃ ጋኖች በወይን ጠጅ ሞሉ። ኢየሱስ 5000 ሰዎችን ከመገበ በኋላ ብዙ መሶብ ምግብ ተረፈ። መረቡም እንዲሁ በአሳ ተሞላ። ኢየሱስ ለቁርሳቸው የሚሆን የተጠበሰ አሳ በከሰል ላይ ቢኖረውም ካጠመዱም አሳ እንዲያመጡ እንደ ጠየቀ አስተውሉ። አገልግሎታቸውን መቀበሉ ነው። በእርሱ ትእዛዝ ካጠመዱ ያመጡትን ይቀበላል። በዚህ ዐይነት አገልግሎት እንዴት ያለ ኅብረት ይታያል! ጴጥሮስ በተአምር ብዙ አሳ ያጠመደበት ሌላም ጊዜ ነበር። ይኸውም በሉቃስ ወንጌል ውስጥ ተጽፎ እናገኛለን። ይህ የሆነው ኢየሱስ አገልግሎቱን ገና እንደ ጀመረ ነበር። ኢየሱስ ሰውን እንደሚያጠምድ ጴጥሮስን ጠራው። አስተዋላችሁ? ኢየሱስ ሰውን እንዲያጠምድ ጴጥሮስን ጠራው። በዚያን ጊዜ መረቡ ተቀደደ። በዚያም ጴጥሮስ ብዙዎች ኢየሱስን ቢከተሉም ከእነርሱ መካከል የማያምኑ እንዳሉ ተረድቷል። መረቡ ይቀደዳል፣ ብዙ አሳም ያመልጣል። አሁን ግን መረቡ አልተቀደደም፣ በትላልቅ አሳዎች ተሞልቷል፣ ወደ ምድርም ደርሷል። ጴጥሮስ ጠቦቶችንና በጎችን እንዲያሰማራ ተጠራ። ምን ሊመግባቸው ነው ለሚለው ጥያቄ መልሱ የእግዚአብሔር ቃል የሚል ነው። ከሞት የተነሳውና የከበረው ጌታ ወንጌልን ማለት ነው። የወንጌል ሥራ ማዳን ብቻ አይደለም፣ በውድቀታቸውም ጊዜ አማኞች በእምነት በእግዚአብሔር ኃይል ይጠበቃሉ። በዚህ ታሪክ ኢየሱስ የእርሱ ለሆኑት ዓላማ እንዳለው እናያለን። ሕይወታችንን ለመምራት ይፈልጋል። ብንታዘዝለት ይባርከንና ከእኛ ጋር ጥሩ ኅብረት ለማድረግ ይፈልጋል። ወዳጆቼ ጌታ ኢየሱስ የፈቃዳችንም ሁሉ ጌታ ነው። እግዚአብሔር የተመሰገነ ይሁን። እንግዲህ በጌታ ተወደዳችሁ አድማጮች፣ የዛሬው ምሽት ጥናታችን በዚህ ላይ ያበቃል። አስተያየት ወይም ጥያቄ ካላችሁ በአድራሻችን ጻፉልን። ደህና ደሩ።
በምድር ከምድር በታች ሁሉ ማተሙን ቢፈትሙ ማና ሲሁ ማቻቸው የነገሥታት ንጉሥ የጌቶቹ ጌታ አንተ ግን ይችላል። ሃሌሉያ አንተ ግን ይችላል ማልተቡን ልትፈታ
ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።